ይህ የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፈው የዛሬ ማክሰኞ የካቲት 21 2015 ዓ.ም ዝግጅታችን ጀመረ። በቦረና ዞን የተከሰተው ድርቅ ከ300,000 በላይ ቤተሰቦችን ማፈናቀሉን የዞኑ የአደጋ ስጋትና ስራ አመራር ጽህፈት ቤት አስታወቀ።
ቦረና እንተልፉ ሎሊንፉ ጋፍሎሊንፉ
ቦረና ሴት ልጅ ሲያገባ በከብት ነው። ከብት አጣ ማለት ትዳር አጣ ማለት ነው። አሁን ቦረና ታላቅ አፍረት ውስጥ ነው።
ጅሬኒያማ ስኑዋል
አዛውንቶችና ጻናት በጣም እየተጎዱ ነው። እኛ እንኳን እንጨት ሰብረን ወደ ከተማ ወጥተን አንድ ሁለት ቀንም እንዘልቃለን።
ቦረና የሚገኘው ዘጋቢያችን የድርቁን ሁኔታ በተመለከተ ከስፍራው ካደረሰን የተቀነጨበው ነው የሰማችሁት። ዝርዝሩ በአብይ ርዕሳችን ይቀርባል። ከዚሁ ጋር በተያያዘ ለቦረና የድርቅ ተጎጂዎች የእርዳታ የማሰባሰብ ስራ በአዲስ አበባ እየተካሄደ ይገኛል። ይህንንም የሚመለከት ዘገባ ይኖረናል። ሌሎች የሀገር ውስጥና የውጭ ዘገባዎችም በመሰናዷችን ተካተዋል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያችሁ የማመሻው ስመኝሽ የቆየ ነኝ። ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። በምስልና ድምጽ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድረ ገጽ ፕሮዲውሰራችን አበባየው ገበያውም አብረውን ያመሻሉ። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። እንድትከታተሉን እንጋብዛለን። እስከ ምሽቱ 4 ሰዓት ድረስ አብረናችሁን፣ እናንተም አብራችሁን ቆዩ። አሁን በቅድሚያ የሰዓቱን ዋና ዋና የዓለም ዜና እናስቀድም።
ጤና ይስጥልኝ ክብራትና ክብራን፣ እንደምን አመሻችሁ። ከምሽቱ የዓለም ዜና ጋር እንግዲህ ወሌ ነኝ። በሰሜን ኢትዮጵያ በተደረገው ጦርነት ወቅት የጅምላ እልቂት፣ አስገድዶ መደፈር እና ካለፍርድ መታሰር የመሰሉ በደሎች ተፈጽመዋል በሚል የተባበሩት መንግስታት ድርጅት እያደረገ ያለውን ምርመራ ለማስቆም የኢትዮጵያ መንግስት ድጋፍ በማሰባሰብ ላይ ነው ሲል አምስት ዲፕሎማቶችን ጠቅሶ ሮይተርስ የዜና ወኪል ዘግቧል። ይህም የአፍሪካ ሀገራትንና የምዕራቡን ዓለም ሊከፋፍል ይችላል ሲል ሪፖርቱ ጠቁሟል። በኢትዮጵያ መንግስት ኃይሎችና በህወሓት ኃይሎች መካከል ለሁለት ዓመት የተደረገው ጦርነት ባለፈው ጥቅምት በተደረሰ የሰላም ስምምነት ቢያበቃም ለደረሰው ሰቆቃና በደል አንዱ ሌላውን ተጠያቂ ያደርጋል። በሺዎች የሚቆጠሩ ሲሞቱ በሚሊዮን የሚቆጠሩት ደግሞ ተፈናቅለዋል። መሰረቱን በጀኔቫ ያደረገው የተመድ የሰብአዊ መብቶች ምክር ቤት የሚያደርጋቸውን ምርመራዎች ከዚህ በፊት አቋርጦ ባያውቅም ኢትዮጵያ ምክር ቤቱ እያካሄደ ያለውን ምርመራ እንዲያቆም የሚጠይቅ ረቂቅ የውሳኔ ሐሳብ በማሰራጨት ላይ ነች። ሐሳቡ የምርመራ ውጤቱ እንዳይታተምና በምክር ቤቱም ክርክር እንዳይደረግበት የሚጠይቅ ነው ብሏል ሮይተርስ በተለይ ባወጣው ሪፖርት። ምክር ቤቱ የመደባቸው ሶስት ገለልተኛ መርማሪዎች በጦርነቱ የተሳተፉ ወገኖች ሁሉ የጦር ወንጀልና ሌሎች ሰቆቃዎችን ለመፈጸማቸው አሳማኝ ሁኔታዎች አሉ በሚል ከሁለት ዓመት በፊት ሥራቸውን ጀምረዋል። የኢትዮጵያ ሐሳብ 47 አባላት ላሉት የሰብአዊ ምክር ቤት ገና በይፋ አልቀረበም። ምክር ቤቱ እስከ መጋቢት 26 የሚቆየውን ዓመታዊ ስብሰባ ትናንት ሰኞ የጀመረ ሲሆን ለጉዳዩ ቅርበት ያላቸው ሁለት ዲፕሎማቶች ኢትዮጵያ ግፊቷን እንድታቆም ለማግባባት ጥረት በመደረግ ላይ እንደሆነ ተናግረዋል። መጥፎ ምሳሌ የሚሆን ነው ብለዋል አንድ ምዕራባዊ ዲፕሎማት። በአፍሪካውያን ዘንድ ግን ለምርመራው የሚሰጠው ድጋፍ እየቀነሰ ነው ተብሏል። ባለፈው ጥቅምት የመርማሪ ቡድኑ የሥራ ጊዜ መራዘምን ሁሉም የአፍሪካ ሀገራት ተቃውመውታል። ምርመራው ለተጨማሪ ዓመት የተራዘመው በጠባብ የድምፅ ብልጫ ነበር። ዲፕሎማቶች እንደሚሉት ኢትዮጵያ ባቀረበችው ሐሳብ ላይ ድምፅ የሚሰጥ ከሆነ መርማሪ ቡድኑን ያቋቋመው የአውሮፓ ኅብረትን ጨምሮ ምዕራባውያን አገሮችን ከአፍሪካውያኑ ጋር ሊያፋጥጥ ይችላል። በተከፋፈለው የሰብአዊ ምክር ቤት ውስጥ ምዕራባውያኑ በቻይናና በሩሲያ ላይ ለሚያራምዱት አቋም የአፍሪካውያኑን እገዛ ይሻሉ። ትልቅ ትግል ነው የሚሆነው ብለዋል የምርመራውን መቋረጥ የማይደግፉ አንድ ዲፕሎማት። በምክር ቤቱ የአሜሪካ አምባሳደር የሆኑት ሚሼል ቴይለር ኢትዮጵያ ምርመራው እንዲቆም ሐሳብ አላት የሚለውን አረጋግጠዋል። ይህ የሚፈጥረውን መጥፎ ምሳሌ እንቃወማለን፣ በአሁኑ ወቅት በኢትዮጵያ ለሚታየው ሂደትና መልካም ለውጥም የሚበጅ ነው ብለን አናስብም ብለዋል አምባሳደሯ። ባለፈው እሁድ በደቡብ ጣሊያን ባህር ዳርቻ ፍልሰተኞችን በያዘ ከእንጨት የተሰራ ጀልባ ላይ በደረሰው አደጋ የሞቱት ሰዎች ቁጥር ወደ 64 አሻቅቧል ተብሏል። ጀልባው ከቋጥኝ ጋር ተጋይቶ 12 ሕፃናትን ጨምሮ ቢያንስ 64 መሞታቸውን ባለሥልጣናት አስታውቀዋል። ቢያንስ አንድ አስክሬን ከባህሩ ውስጥ ትናንት ሰኞ ተጎትቶ መውጣቱን የዜና ማሰራጫዎች ዘግበዋል። ከአደጋው የተረፉት እንደሚሉት ከቀናት በፊት ከቱርክ በተነሳችው ጀልባ ላይ ከ150 እስከ 200 የሚሆኑ ፍልሰተኞች ተሳፍረው ነበር። አንድ ቱርካዊና ሁለት የፓኪስታን ዜጎች ሰዎችን በሕገ ወጥ መንገድ በማስተላለፍ ተጠርጥረው ተይዘዋል ሲል ሮይተርስ ዘግቧል። ወደ አውሮፓ ሲሻገሩ የነበሩትን ፍልሰተኞች የያዘው ጀልባ ፍርስራሽ በደቡብ ጣሊያን ባህር ዳርቻ ትናንት ሰኞ ሲንሳፈፍ ተገኝቷል። እንጨት፣ የጋዝ ጀረኪና፣ የምግብ መያዣ እና የሕፃናት አሻንጉሊቶች ከፍርስራሹ ጋር ከታዩት ጥቂቶቹ ናቸው። የአንድ ወር ብቻ ዕድሜ ያለው ሕፃን ከአደጋው ከተረፉትና ቀድመው ከተገኙት መካከል አንዱ ነው ተብሏል። ባለፈው የፈረንጆች ዓመት 2022 105,000 የሚሆኑ ፍልሰተኞች ባህሩን አቋርጠው ጣሊያን ገብተዋል። አብዛኞቹ ከአፍሪካ፣ መካከለኛው ምስራቅና ደቡብ እስያ መሆናቸውም ታውቋል። የተባበሩት መንግስታት የጠፉ ፍልሰተኞች ፕሮጀክት እንደሚለው ባለፉት ሁለት ወራት ብቻ 220 ፍልሰተኞች በሜዲትራኒያን ባህር ላይ ሕይወታቸውን አጥተዋል አሊያም ጠፍተዋል። በጅቡቲ የፓርላማ ምርጫ ገዢው ፓርቲ እንደተጠበቀው ከፍተኛውን መቀመጫ መያዙን የፕሬዝዳንቱ አማካሪ ለኤኤፍፒ አስታውቀዋል። ባለፈው አርብ በተደረገው ምርጫ ዋና ዋናዎቹ ተቃዋሚ ፓርቲዎች ሂደቱ የተጭበረበረ ነው በሚል ሳይሳተፉ ቀርተዋል። በፓርላማው 65 መቀመጫዎች ሲኖሩ ጊዜያዊ የምርጫ ውጤት እንደሚያሳየው አንድነት ለፕሬዝዳንታዊ አብላጫ ድምፅ የተሰኘው ገዢ ፓርቲ 58 መቀመጫዎችን ማሸነፉን አገሪቱን ከ23 ዓመታት በላይ ያስተዳደሩት የፕሬዝደንት ኦማር ገሌ አማካሪ የሆኑት አሌክሲስ ሞሐመድ ለኤፍፒ ዜና ወኪል ተናግረዋል። ቀሪዎቹን 7 መቀመጫዎች ሌላኛውና ብቸኛው ተወዳዳሪ የሆነው አንድነት ለዲሞክራሲና ፍትህ ፓርቲ ማሸነፉን አማካሪው ይፋ አድርገዋል። በውጤቱ ገዢው ፓርቲ ከአምስት ዓመታት በፊት በተደረገው ምርጫ የያዘውን የመቀመጫ ብዛት መልሶ አግኝቷል። 230,000 የሚሆኑ ጅቡቲያውያን ለመምረጥ ብቁ ቢሆኑም በምርጫ ዕለት የታየው ድምፅ ሰጪ ቁጥር ዝቅተኛ ነበር ተብሏል። የ75 ዓመቱ ኦማር ገሌ የፕሬስ ነጻነትንና የተቃዋሚን መብት ይጨፈልቃሉ የሚል ክስ ይቀርብባቸዋል። ጅቡቲ ነጻነቷን ካገኘች ወዲህ ሁለተኛ ፕሬዝዳንት የሆኑት ገሌ በድጋሚ ለምርጫ አይሳተፉም፣ ምክንያቱም ሕገ መንግሥቱ የፕሬዝዳንቱን ዕድሜ 75 ላይ አግዷል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። በናይጄሪያ ባለፈው ቅዳሜ የተደረገው ምርጫ ጊዜያዊ ውጤት በመውጣት ላይ ቢሆንም ተቃዋሚ ፓርቲዎች ግን እንደማይቀበሉት አስታውቀዋል። እስካሁን በተደረገው ቆጠራ የገዢው ኦል ፕሮግሬሲቭ ኮንግረስ ፓርቲ ቦላ ቲኑቡ 36 በመቶ ወይም 7 ሚሊዮን ድምፅ በማግኘት እየመሩ ሲሆን የተቃዋሚው ሕዝባዊ ዲሞክራሲያዊ ፓርቲው አቲኩ አቡበከር 30 በመቶ ወይም 6 ሚሊዮን ድምፅ በማግኘት ይከተላሉ። የሰራተኛ ፓርቲውን የሚወክሉት ፒተር ኦቢ 20 በመቶውን ወይም ከተቆጠረው ድምፅ ውስጥ 3.8 ሚሊዮን አግኝተዋል። ዛሬ ተጨማሪ የድምፅ ውጤቶች እንደሚወጡ ይጠበቃል። ጊዜያዊ ውጤቶቹ ይፋ የሆኑት በአገሪቱ ብሔራዊ ምርጫ ቦርድ ኮሚሽን ሲሆን አቡጃ ወደሚገኘው የቆጠራ ማዕከል መላክ ይኖርበታል ተብሏል። የምርጫ አፈጻጸሙ የሚታመን አይደለም በሚል ተቃዋሚ ፓርቲዎች ውጤቱን እንደማይቀበሉት አስታውቀዋል። ምርጫ ቦርዱ ጥቅም ላይ የዋለው አዲስ ቴክኖሎጂ ተደጋጋሚ እክል አጋጥሞት እንደነበር ተናግሯል። ቦርዱ የምርጫውን ውጤት ከምርጫ ጣቢያዎቹ በቀጥታ ወደ ድረ ገጹ ለመጫን አስበው የነበረ ቢሆንም አብዛኞቹ ጣቢያዎች ባጋጠማቸው ቴክኒካዊ ችግር ያንን ማድረግ ሳይችሉ ቀርተዋል። በመሆኑም ውጤቱ በተለመደው መንገድ እንዲሰበሰብ ግድ ብሏል። በምርጫው ሂደት የተቆጡ ሰዎች በመኖራቸው ሁከት እንዳይከተል ተሰግቷል። በአፍሪካ ሕዝብ ተጨናንቀው ከሚኖሩባቸው ቦታዎች አንዱ በመሆኑ የሚታወቀው በሌጎስ አይላንድ የሚገኘው ገበያ ሱቆች ዝግ ሆነው ሲውሉ መንገዶችም ጭር ብለው ተስተውለዋል። ይህ በእንዲህ እንዳለ በናይጄሪያ ምርጫን በመዘገብ ላይ የነበሩ 14 ጋዜጠኞችና የሚዲያ ሠራተኞች እስራት፣ ጥቃትና ወከባ ደርሶባቸዋል ሲል የጋዜጠኞች መብት ተከራካሪው ሲፒጄ ትናንት ባወጣው መግለጫ አስታውቋል። ዊኪ ታይምስ የተሰኘው የዜና ድረገጽ ባለቤት ሃሩና ሳሊሱ ክስ ሳይመሰረትበት ካለፈው ቅዳሜ ጀምሮ በፖሊስ እገታ ውስጥ ይገኛል ሲል የድረ ገጹ አዘጋጅ ያኩቡ መሐመድ እንደነገረው ሲፒጄ በመግለጫው አመልክቷል። ፖሊስ ሳሊሱን ያገተው ከሌሎች ጋዜጠኞች ጋር በመሆን ባውቺ የተባለውን ግዛት አገር ገዢ በሚያነጋግሩበት ወቅት መሆኑን አዘጋጁ ተናግሯል። ፖሊስ በበኩሉ ግን ሳሊሱን ያስኩት አገር ገዢውን በመቃወም ላይ የነበሩ ሰዎችን በሚያነጋግርበት ወቅት ደጋፊዎቻቸው ስላጠቁት ለደህንነቱ ስል ነው ብሏል። ግለሰቦች፣ የፖለቲካ ቡድኖችና የጸጥታ ኃይሎች 13 የሚሆኑ ሌሎች ጋዜጠኞችንና የሚዲያ ሰራተኞችን አስፈራርተዋል፣ አጥቅተዋል አሊያም አግተዋል ሲል ሲፒጄ ቃለ መጠይቅ አደረግኳቸው ካላቸው ወገኖችና ሪፖርተሮች የደረሰውን መረጃ አጋርቷል። ሲፒጄ የፖሊስ ቃል አቀባዩንና አገረ ገዢውን አስተያየት እንዲሰጡ ጠይቆ መልስ እንዳላገኘ አመልክቷል። በናይጄሪያ ባለፈው ቅዳሜ ከተካሄደው ምርጫ ቀናት ቀደም ብሎ ጋዜጠኞች አንድም ተጠቅተዋል አሊያም ምርጫውን እንዳይዘግቡ ተከልክለዋል ብለዋል ሲፒጄ ባወጣው መግለጫ። በመጨረሻም አድማጮች፣ የዩናይትድ ስቴትስ የኤድስ ፕሮግራም የ25 ሚሊዮን ሰዎች ሕይወትን ታድጓል ሲሉ የፕሮግራሙ ኃላፊ የሆኑት ዶክተር ጆን ኬንጋሶንግ አስታውቀዋል። የፕሬዝደንቱ የአስቸኳይ ጊዜ ፕላን ለኤድስ ወይም ፔፕፋር በመባል ምህጻረ ቃል የሚታወቀው ፕሮግራም በፕሬዝደንት ጆርጅ ደብሊው ቡሽ አስተዳደር የተቋቋመ ሲሆን በኤድስ ላይ የሚደረገውን ዘመቻ እጅግ ረድተዋል ሲሉ ደቡብ አፍሪካን በመጎብኘት ላይ ያሉት የፕሮግራሙ ኃላፊ ተናግረዋል። የ25 ሚሊዮን ሰዎችን ሕይወት አትርፈዋል። 5.5 ሚሊዮን ሕፃናት ከኤችአይቪ ኤድስ ነጻ ሆነው ተወልደዋል። የጤና ሥርዓቶችም አስደናቂ መሻሻል አሳይተዋል ብለዋል ኃላፊው ዶክተር ጆን። በፕሮግራሙ ከተመደበው 110 ሚሊዮን ዶላር ውስጥ 95 በመቶ የሚውለው በበሽታው በጣም ለተጠቃቸው አፍሪካ ነው ሲሉ አክለዋል ኃላፊው። ፕሮግራሙ 20 ሚሊዮን ለሚሆኑ አፍሪካውያን ሕይወት አድን መድኃኒት እንደሚያቀርብ ታውቋል። አድማጮች፣ ለምሽቱ ያስኩት ዜና በዚህ ተጠናቋል። ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ። መልካም ምሽት።
እንግዲህ ወልዴን ለዓለም ዜናዎቹ እናመሰግናለን። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፈውን የዛሬ ማክሰኞ የካቲት 21 2015 ዓ.ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ዝግጅቶቻችን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ እየተላለፈ ይገኛል። አሁን ቀዳሚ ወደ ሆነው የአብይ ርዕስ ዘገባ እንለፍ። ቦረና ውስጥ በተከሰተው ድርቅ ከ300 ሺህ በላይ ቤተሰቦች ማፈናቀሉን የዞኑ አደጋ ስጋት ስራ አመራር ጽህፈት ቤት ገለጸ። ድርቁ እየተባባሰ መሄዱን ተከትሎም የተፈናቃዮቹ ቁጥር ሊያሻቅብ ይችላል ተብሏል። በቦረና የሚገኘው ዘጋቢያችን ገልሞ ዳዊት ዝርዝር ዘገባ አለው።
ይህ በቦረና ዞን ድብሉቅ ወረዳ ድብሉቅ ከተማ የሚገኝ የተፈናቃዮች መጠለያ ነው። ይህን መሰል አምስት መጠለያዎች በወረዳው እንደሚገኙ አስተዳዳሪዎች ገልጸዋል። ከተመሰረተ 15 ወራትን ያስቆጠረው ይህ የድብሉቅ መጠለያ ዛሬ ከ7400 በላይ አባወራዎችን አስጠልለዋል። አቶ ጅርመ ቱኬ ያሏቸው ከብቶች በድርቁ ምክንያት ካለቁባቸው በኋላ ከመኖሪያቸው ተፈናቅለው ወደዚህ መጠለያ መምጣታቸውን ይናገራሉ።
ቦራኔ ኢንተልፉ ሎሊንፉ ጋፍሎሊንፉ
ቦረና ሴት ልጅ ሲያገባ በከብት ነው። ከብት አጣ ማለት ትዳር አጣ ማለት ነው። አሁን ቦረና ታላቅ አፍረት ውስጥ ነው። አፍረት በቦረና ራስ ላይ ነው። ይህም እንዴት ሆነ ብትለኝ፣ አሁን ብዙ ሰው በጋብቻ የተዛመደ ነው፣ አማች ነው። በችግር ውስጥ ስላለን ይህ ሁሉ ዘመድ አዝማድ መተያየት አፍሮ በመጋረጃ ነው ራሱንና የሚተኛበትን ቦታ ከናንቦ የሚገኘው። በጣም ትልቅ ችግር ውስጥ ነን። እኔ ራሴ በፊት ከብቶች ነበሩኝ፣ አለቁ። የቀረችኝን ፍየል አንድ ጊዜ ቤተሰቤን አስመጣውበት፣ ከዚያ ሊያልቅብኝ ሲል ራሴን ወደ ማትረፍ ተመለስኩ። ያም ሲያቅተኝ ሰው በማያይኝ ስፍራ እንዳልሞት መንግስት አይቶኝ እንዲረዳኝ ብዬ ነው ወደዚህ ቦታ የመጣሁት።
ወይዘሮ ጅሎ ቱሮም የዚሁ መጠለያ ነዋሪ ናት።
ጅሬኒ አማስኑ ዋንገራቻ ተርከንቋ ሞቱም አለ ዋንገራቻ ገርጋሩ ጅራ ቴንዴታን ከጭምና
ኑሮ በጣም ከባድ ነው። የምግብ እጥረት በጣም አለ። የምንኖረው እንደምታየው እዚህ ድንኳን ውስጥ ነው። የምንተኛበት የለንም። አዋራ እንደምታይ ነው። በጣም ከባድ ሁኔታ ውስጥ ነን ያለ ነው። አዛውንቶችና ህጻናት በጣም እየተጎዱ ነው። እኛ እንኳን እንጨት ሰብረን ወደ ከተማ ወጥተን አንድ ሁለት ቀንም እንዘልቃለን። ያለው ሁኔታ በጣም ከባድ ነው።
እኚህ ተፈናቃዮች ዞኑን አቋርጠው ወደ ኬንያ በሚተላለፍ አውራ ጎዳና በተለያዩ ቦታ ሰፍረው ይገኛሉ። በያበሎ ከተማ ዙሪያ በተለያዩ ቦታዎች ሰፍረው የሚገኙ ድርቅ ያፈናቀላቸው ተጎጂዎችም የሚራራላቸው አካል እንዲደርስላቸው በመጠባበቅ ላይ ናቸው። የስምንት ልጆች እናት የሆኑት ወይዘሮ ጅሎ ዳለቻ በዚህ ቦታ ከአንድ ዓመት በፊት ከሰፈሩ ከ400 በላይ አባወራዎች መካከል አንዱ ናቸው።
ያው ባኔ ሳንቀምኑ ልቡ ጨላቀምና ጀነ
ያችን ሁሉ ሲሞቱብን አሁን ልናልቅ ነው ብለን ወደዚህ መጥተን ሰፈርን። መጀመሪያ እንጨት ሰብረን ሽጠን ነበር የምንኖረው። አሁን የተፈናቃይ ቁጥር እየበዛ ሲመጣ ያንንም ወጥተን ማግኘት አቃተን። በዚህ ከፍተኛ ረሃብ ውስጥ ነው ያለነው።
አብዛኛዎቹ ተፈናቃዮች አካባቢያቸውን ጥለው ከተፈናቀሉ አመት እንዳለፋቸው ይናገራሉ። ቢሆኑም የሚያገኙት የሰብአዊ ድጋፍ ጥቂት መሆኑንም ያስረዳሉ።
ጆሚላል ቁንጣ ተኮ ፈከን ነንም ተኮ ማቴ ሰደት ይሉፋል ጣሳ ጣሳን ገርገር ቆዘነ ወልንጅር ያስለ
እሱን በጣሳ ተከፋፍለን የሚቀጥለው ተገኝቶ እስኪሰጠን እንጠባበቃለን። መጠለያን በተመለከተ ደግሞ ይህን ድንኳን ያላገኘ ሰው አለ። እርዳታ ሲሰጥ የማይደርሳቸው ሰዎችም አሉ። እነርሱም ተዘዋውረው ለምነው ነው የሚመገቡት። የሚተኛበት የሌለውም አለ። አቧራ ውስጥ የሚተኛ አለ። የሚባለው እርዳታ እንግዲህ ይሄ ነው።
ገርገር ሲርገን ፋይዶሚ እትኑ ያማኒትኒ
ያ ሁለት ቀን ጠርተውን እህል ሰጣውናል። ያም አለቀብን። አንድ ቀን ደግሞ ውሃ አመጡልን። አሁን በእግዚአብሔር ቸርነት ነው እየኖርን ያለነው እንጂ ምንም ድጋፍ የለንም።
ድብሉቅ ወረዳ በድርቁ ክፉኛ ከተጠቁ የቦረና ዞን ወረዳዎች ነች። አቶ ከድሮ አብዱራህማን የወረዳው ምክትል አስተዳዳሪ ናቸው።
ቡቃቲንቱን ገንዶት ቃምኑ ኹዳን ኢሳዴን ኬሳ አርማት አባ ወራ ጋራ ኩም ሰደቲፍ ዲብሳጋሊፍ
እኚህ ተፈናቃዮች ካሉን 13 ቀበሌዎች የመጡ ናቸው። አሁን ከ8900 በላይ አባወራ አለ። ሁሌም ይህ አሃዝ እንደጨመረ ነው። ከኛ ወረዳ ብቻ ሳይሆን ከአጎራባች ወረዳዎች የመጡ ተፈናቃዮችም አሉ። ለምን እንደመጡ ስንጠይቅ ሰው በማያየን ቦታ ከምንሞት ብለን መጣን የሚል ምላሽ ነው የሚሰጡን። መንግስትም በተቻለ አቅም ድጋፍ በመስጠት ላይ ነው።
አቶ ቦነያ ዋሪው ያበሎ ከተማ አደጋ ስጋት ስራ አመራር ጽህፈት ቤት ኃላፊ ናቸው።
ባዬ ደበላጅር አማ ካቁባታ ጅረው ያተርጊተ ማኔ ሁናማ ጃራማ ጅር
የተፈናቃዩ ቁጥር በጣም እየጨመረ ነው። አሁን ይህን ቤት ብታይ አዲስ እየተሰራ ነው። አዲስ ሰው ተፈናቅሎ መጥቷል ማለት ነው። በጣም አስፈሪ ነው ይህ መፈናቀል። ምክንያቱም ያቤሎ ከተማ የመጠጥ ውሃ ችግር አለው። ሰው የሚበላው ናጥቶ በተጨማሪ ውሃ እጥረት ሲገጥመው አሳሳቢ ነው።
የዞኑ አደጋ ስጋት ስራ አመራር ጽህፈት ቤት ኃላፊ አቶ ሊበን ሳራ የተፈናቃዩ ቁጥር እያሻቀበ መሆኑን ነው ለአሜሪካ ድምጽ ያስረዱት።
አዋሲ ወርሲስ ቡላ ቡቃዬ አይዶ ጅሩ ማንጅሬን ንሳከ ሰቡቃዬ ከራረት ፉላ ጋርጋራት ወሊ ቀባሜ ቡቃዬ ጅራ
አርብቶ አደሩ ማህበረሰብ በድርቅ ምክንያት ተፈናቅሎ በተለያዩ ቦታዎች ሰፍሮ ነው ያለው። በአጠቃላይ በስካውኑ ከ68000 በላይ አባወራ ማለትም ትክክለኛ አሃዙን ባላስታውስም ከ300000 በላይ ቤተሰብ ተፈናቅሎ በ20 መጠለያዎች እየኖረ ነው። ይህ መፈናቀል አሁንም እየጨመረ ነው። የመጠለያ ቦታዎቹም ከዛ በላይ ይስፋፉ ነበር። እኛ ግን በተቻለ መጠን ህዝቡ ወደ እርዳታ እንዲመጣ ሳይሆን እርዳታ ወደ እነሱ እንዲሄድ እያደረግን ነው። በመጀመሪያ መጠለያ የገቡትንም ወደ ቋሚ ኑሮ የሚገቡበትን መንገድ ለማመቻቸት እየሰራን ነው። ባሉበት ቋሚ ነዋሪ ሆነው የተለያዩ የገቢ ምንጮችን የሚያገኙበት አሰራርም እየፈጠርንላቸው ነው። በዚህ መልኩ ቀውሱን ለመቆጣጠር እየሰራን ነው።
ከነዚህ በተጨማሪ በዘመድ አዝማድ ቤት የተጠለሉ ተፈናቃዮች እንዳሉ የገለጹት አቶ ሊበን ለተፈናቃዮቹ የሚቀርበውን እርዳታ መጠን ለመጨመር የዞኑ አስተዳደር እየሰራ መሆኑን ጨምረው ገልጸዋል። ለአሜሪካ ድምጽ ገልሞ ዳዊት ከቦረና ዞን ያበሎ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የማክሰኞ ምሽት ዝግጅታችንን ነው። ቀደም ሲል የአብይ ርዕስ ዘገባ ነበር የተከታተላችሁት። አሁን የትንታኔ መጽሔት ይቀጥላል። ተከታዩ የመጀመሪያው የትንታኔ ዘገባችን ከቦረናው ድርቅ ጋር ይያዛል። ለቦረና ድርቅ ተጎጂዎች ድጋፍ የማሰባሰብ ስራ በአዲስ አበባ እየተከናወነ ነው። ድጋፉን በዋና አስተባባሪነት እያሰባሰበ የሚገኘው የጉዞ አድዋ አስተባባሪ ያሬድ ሹመቴ ድጋፉ የሚሰበሰበው በአይነትና በገንዘብ መሆኑን ጠቅሶ ከትላንት ጀምሮ ህብረተሰቡ ድጋፍ በማቅረብ እየተሳተፈ መሆኑን ተናግሯል። የህብረተሰቡ ምላሽ አበረታች መሆኑን የገለጸው ሌላው አስተባባሪ ድምጻዊ አቡሽ ዘለቀ ድጋፍ ለሚያስፈልጋቸው ለሌሎች አካባቢዎችም ኮንሰርት ማዘጋጀትን ጨምሮ በተለያየ መልኩ ድጋፍ የማሰባሰብ ስራው እንደሚቀጥል ገልጿል። ለቦረና የድርቅ ተጎጂዎች ለቀረበው የድጋፍ ጥሪ ከግለሰብ ጀምሮ የተለያዩ አካላት ምግብና ምግብ ነክ ያልሆኑ ቁሳቁሶችን እያቀረቡ ይገኛሉ። ከዚሁ ጋር በተያያዘ የኢትዮጵያ ቀይ መስቀል ማህበር ከተለያዩ እህት ማህበራት ጋር በመተባበር በድርቅ ለተጎዱ አካባቢዎች ከ200 ሚሊዮን ብር በላይ የሚገመት ድጋፍ ለማድረግ ዝግጅት ማጠናቀቁን የማህበሩ ዋና ጸሐፊ ጌታቸው ተአ ተናግሯል። ኬኔዲ አባተ ዝርዝር አለው።
127ኛውን የአድዋ ድል በዓል ምክንያት በማድረግ የተለያዩ በጎ ፈቃደኞች ከትላንት የካቲት 20 ጀምሮ ድርቅ ክፉኛ ላጠቃው ለቦረና ህዝብ በአዲስ አበባ ከተማ ስታዲየም አካባቢ በሚገኘው የቀይ መስቀል ግቢ ውስጥ ድጋፍ እያሰባሰቡ ይገኛሉ። የጉዞ አድዋ አስተባባሪና የፊልም ባለሙያ ያሬድ ሹመቴ ድጋፉን በቀዳሚነት ከሚያስተባብሩ በጎ ፈቃደኞች አንዱ ነው።
በአሁን ሰዓት በድርቅ ሳቢያ ችግር ላይ ለሚገኘው የቦረና ህዝባችን ድጋፍ ብናደርግ በዚህ መንገድ ደግሞ የአድዋ ድል በዓልን ብንዘክረው መልካም ነው በሚል ሀሳብ ነው ዘንድሮ ለ127ኛ ጊዜ የሚከበረውን የአድዋ ድል በዓል ዘንድሮ በእንደዚህ አይነት መንገድ ብናካሄደው አንድነትን፣ ህብረትን የበለጠ ያጎላልናል። አሁን ደግሞ እየተስተዋሉ ያሉ መለያየት መንፈሶችን ደግሞ በተወሰነ ደረጃ የአንድነት ምልክትን ማሳየት ይቻላል በሚል ለቦረና ህዝብ በመድረስ አንድነት የምናሳይበትን ምልክትነት ያለው ተግባር ለመፈጸም ነው እዚህ ያለ ነው። እስካሁን ድረስ እያሰባሰብን ያለ ነው የማይበላሹ ደረቅ ምግቦችን ነው፣ ወይም በኋላ ሊዘጋጁ የሚችሉ ደረቅ ምግቦችን ነው። እነዚህም ማለት ፉርኖ ዱቄት፣ የበቆሎ ዱቄት፣ መኮሮኒ፣ ሩዝ፣ ዘይት፣ የህፃናት አልሚ ምግቦች፣ ብትን ወተቶች እና ብስኩቶች፣ እነዚህን የመሳሰሉ የእርዳታ አይነቶችን ነው እየተቀበልን ያለ ነው። ከትላንትና ጀምሮ በጣም አስገራሚ ምላሽ ነው። በጣም በርካታ ሰው ነው እርዳታ መለገስ የቻለው እና የመጀመሪያው ደግሞ አካውንት እንደተከፈተ የመጀመሪያው ገንዘብ ደግሞ የገባው የድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ 1 ሚሊዮን ብር ድጋፍ ነው። ስለዚህ ይሄ ደግሞ በጣም ለብዙ ሰው የሚያነሳሳ አራያነት ያለው ትልቅ ተግባር ስለሆነ በጣም ደስተኞች ሆነናል።
የሰብአዊ ድጋፍ ጥምረት ቡድንና የተለያዩ በጎ ፈቃደኛ ግለሰቦችም በማስተባበር ስራው ላይ እየተሳተፉ ነው። ድምፃዊ አቡሽ ዘለቀ ከአስተባባሪዎቹ መካከል ይገኛል።
በእርግጥ በሀገራችን ሁሉም ቦታ ችግር አለ። ብዙ ሰው ተፈናቅለዋል። የራቡም ጉዳይ እንደዛ ነው። ነገር ግን ይህን ነገር ስናወራበት ነበር፣ በምን አይነት መንገድ መተጋገዝ መረዳዳት አለብን በማለት እሱን ለማድረግ ደግሞ አሁን የዘንድሮውን ጉዞ አድዋ ለቦረና በሚል ሀሳብ ከአድዋ አዘጋጆች ጋር ከነ ያሬድ ጋር በመመካከር ይህን ነገር ለመስራት እየሞከርን እንገኛለን። ግን ውጤቱ በጣም ጥሩ ነው። እስካሁን ያለው ነገር ሁሉም ሰው ያለውን ነገር አምጥቶ እየሰጠ ነው። በዚህ ብቻ አያቆምም ይሄ ነገር። የቦረናውን እግዚአብሔር እርቶን የተወሰነ የሆነ ደረጃ ካደረስን በኋላ ኮንሰርትም እያሰብን ነው። እሱን በማድረግ ደግሞ ወደ ሌላ የኢትዮጵያ አካባቢዎች ወዳሉት ወገኖቻችን ለመድረስ እየሰራንበት እንገኛለን። አሁን ላይ ግን ቶሎ እዛ ቦረና ለመድረስ እህል እያሰባሰብን ነው።
ከግለሰብ እስከ ተቋም የተለያዩ አካላትም በስፍራው ተገኝተው እንደየአቅማቸው ድጋፍ በማቅረብ ላይ ይገኛሉ።
ስሜ ኤደን ሰማ ይባላል። ወደዚህ የመጣሁት ፌስቡክ ፔጅ ላይ የያሬድ ሹመቴ ላይ ወገኖቻችን እና ጊዜ የሚለውን አይቼ ነው የመጣሁት። ጓደኞቼን አስተባብሬ ከጓደኞቼ ጋር ነው። ምክንያቱም ይህ ግዴታችን ነው። ኢትዮጵያዊነት ማንነታችን ነው። መረዳዳት ባህላችንም ጭምር ነው እና ወገኖቻችን በዚህ ደረጃ ሲራቡ ማየት እጅግ በጣም ያማል። ያንን በማየት ጓደኞቼን አስተባብሬ የተቻላችንን ማለት በቂም ባይሆን ግን እኛ የምናደርገውም ሌላውንም ያነሳሳል ከሚል አኳያ የተወሰነ ዱቄትና መኮረኒ ይዘን የመጣ ነው።
ደበበ ወርቁ እባላለሁ። አዲስ አበባ ነዋሪ ነኝ። በቴሌቪዥን ሳይ በጣም ስላሳቀቀኝና ነገሩ በጣም አስፈሪ ስለሆነ ካለኝ ላካፍል ብዬ ይችን የድርሻን ይዤ መጥቻለሁ። ይህ ማናችንም ኢትዮጵያዊ ግዴታችን ነው፣ መረዳዳት አለብን። እኛ እርስ በርስ ካልተሳሰብን ማን ያስባል? የተቻለው ምረዳ እነዚህ ሰዎች ከሞት እናድናቸዋለን።
ድጋፍ የማሰባሰብ ተግባሩ ከተጀመረበት ከትናንትናው ዕለት ጀምሮ የህብረተሰቡ ምላሽ አበረታች መሆኑን የገለጹት አስተባባሪዎቹ ከችግሩ ስፋት አንጻር ህብረተሰቡ የሚያደርገውን ድጋፍ እንዲቀጥል ጥሪ አቅርበዋል።
በእርግጥ ቦረና አካባቢ ድርቅ ይከሰታል። ይሄኛው ግን ትንሽ ጠነከረ። ተከታታይ 3 አመት ዝናብ አልዘነበም። በጣም ትልቅ የማህበራዊ ቀውሶችን አምጥተዋል። ኢኮኖሚ ወዘተ። ቤተሰቦችም እኮ እዛ ናቸው እና ሄዳለሁ፣ በየጊዜው ሄዳለሁ። ገጠሩንም በደንብ አውቀዋለሁ እና ያለው ነገር ትንሽ ከባድ ነው። ቢሆንም ግን ሁሉም ኢትዮጵያዊ ሲረባረብ ነገሮች ሁሉ ቀላል ይሆናሉ እና መልእክቴ ሁሉም ኢትዮጵያዊ ለሁሉም ኢትዮጵያዊ መሆን አለበት። መተጋገዝ፣ መረዳዳት፣ አንድ ላይ መቆም፣ ከራሳችን አልፈን ብዙ ነገሮችን ማሰብ እንዳለብን ይሰማኛል። አሁን እሱ ነው ጊዜው የሚፈልገው። እንደ ዜጋ ሁሉም ሰው በሰሜኑም፣ በደቡቡም፣ በምስራቁም፣ በምዕራቡም ብዙ ችግሮች አሉና አለን፣ ከጎናችሁ ነን በማለት ይህን ጊዜ እንድናልፈው ጥሪ ያቀርባል።
ያው የተባበረ ክንድ እንግዲህ በጣም መካች ነው እና በጣም ትንንሽ ብሮች ተሰብስበው በጣም ትልቅ ብር መሆን ይችላሉ። ጥቂት ሰዎች ብዙ ብዙ ብር እንዲያወጡ አንፈልግም። በጣም ብዙ ሰዎች ጥቂት ጥቂት ብር እንዲያወጡ ነው። ምክንያቱም ከገንዘቡ እኩል የምንፈልገው የኢትዮጵያን አንድነት፣ የምንፈልገው መተባበርን፣ የምንፈልገው አብሮ መቆምን፣ የምንፈልገው አብሮ መስራትን፣ እንዲህ ላለው ችግር ደግሞ በጋራ አብሮ መቆምን ማሳየት ስለሆነ ብዙ ሕዝብ የሚተባበርበት ስራ ለማድረግ ነው ፍላጎታችን። አሁንም ጥሪ የምናቀርበው በመላው ዓለም የሚገኘው ሕዝባችን እንደዚሁም በአዲስ አበባና አካባቢ ያለው በሌሎችም የኢትዮጵያ ክፍሎች ውስጥ የሚኖር በሙሉ በዚህ እርዳታ ላይ እንዲሳተፍና 127ኛ የአድዋ ድል በዓልን ለቦረና ህዝብ በመድረስ እንድናስበው ነው።
ከበጎ ፈቃደኞች ጋር በመሆን ድጋፉን እያስተባበረ የሚገኘው የኢትዮጵያ ቀይ መስቀል ማህበር ከተለያዩ እህት ማህበራት ጋር በመተባበር በድርቅ ለተጎዱ አካባቢዎች የአስቸኳይ ጊዜ አደጋ ምላሽ ስራዎችን ለማከናወን መዘጋጀቱን አስታውቋል። ማህበሩ ድርቁ በከፍተኛ ደረጃ ለጎዳቸው አካባቢዎች ከ200 ሚሊዮን ብር በላይ የሚገመት ድጋፍ ለማድረግ ስለመዘጋጀቱም የማህበሩ ዋና ጸሐፊ ጌታቸው ተአ ዛሬ በሰጡት ጋዜጣዊ መግለጫ ላይ ተናግረዋል።
በሶማሌ ክልል፣ በኦሮሚያ ክልልና በሞያሌ በድምሩ ብር 206 ሚሊዮን የሚያወጣ እርዳታ ለመስጠት ዝግጅታችንን እያጠናቀቅን ነው። በችግሩ መጠን ልክ አስፈላጊውን ሰብአዊ ምላሽ ለመስጠት ከዚህ በላይ መሰራት እንዳለበት ነው የምናምነው። ስለዚህ ማህበራችን በምንችለው ሁሉ ወገኖቻችንን በመርዳት ከዚህ አስከፊ ሰብአዊ ቀውስ እንድንታደጋቸው ለመላው ኢትዮጵያውያን ጥሪውን ያቀርባል።
በደቡብና ሰሜን ምስራቅ ኢትዮጵያ አካባቢዎች ከ2012 ዓ.ም አጋማሽ ጀምሮ ቢያንስ ለአራት ተከታታይ የዝናብ ወቅቶች ዝናብ ባለመጣሉ ምክንያት ከ40 ዓመት ወዲህ አስከፊ ድርቅ መከሰቱን የገለጸው ዓለም አቀፉ የስደተኞች ድርጅት ይህም ከ4.5 ሚሊዮን በላይ የቤት እንስሳትን ለሞት መዳረጉን አስታውቋል። ከ30 ሚሊዮን በላይ የሚሆኑት ደግሞ ተዳክመው አደጋ ላይ መሆናቸውን ገልጿል። በድርቅ ለተጎዱ አካባቢዎች ለሚገኙ 2.5 ሚሊዮን ሰዎች የተለያዩ ድጋፎችን ለማድረግ 59 ሚሊዮን ዶላር እንደሚያስፈልገውም ድርጅቱ አመልክቷል። በከፍተኛ ደረጃ የድርቅ ተጎጂ ከሆኑ አካባቢዎች በቀዳሚነት በሚጠቀሰው በቦረና ዞን ብቻ 3.3 ሚሊዮን የቀንድ ከብቶች መሞታቸውንና ከ300 ሺህ በላይ ዜጎች ከቀያቸው መፈናቀላቸውን ያስታወቁት በስፍራው የሚንቀሳቀሱ ግብረሰናይ ድርጅቶች በዞኑ ከ800 ሺህ በላይ ዜጎች አስቸኳይ የምግብ ድጋፍ እንደሚፈልጉ መግለጻቸው ይታወሳል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲን ለዘገባው እናመሰግናለን። በተከታይ የምናልፈው ደግሞ ወደ ትግራይ ክልል ይሆናል። የዓለም ጤና ድርጅት ለትግራይ ክልል የ122 ሜትሪክ ቶን የመድኃኒትና የሕክምና ቁሳቁስ ድጋፍ አደረገ። የተደረገው ድጋፍ ተስፋ ሰጪ መሆኑንም የክልሉ ጤና ቢሮ አስታውቋል። የመድኃኒትና የሕክምና ቁሳቁስ ርክክቡ ትላንት በመቀለ ከተማ ተፈጽሟል። ሙልጌታ ጽብሃ ተጨማሪ አለው።
የዓለም ጤና ድርጅት የሰሜን ኢትዮጵያ ግብረ መልስ አስተባባሪ ዶክተር ማርጆሪ ሙፓንዳሬም ልዩ ልዩ የሕክምና መሳሪያና መድኃኒቶች እርዳታ ለትግራይ ክልል አስረክበዋል።
Where we have 122 metric tons of support of medical supplies that will provide to the virus
122 metric tons የሕክምና መሳሪያና የመድኃኒት አቅርቦት ድጋፍ እያደረግን ነው። ይህ በተለያዩ የትግራይ አካባቢዎች የሚከፋፈል ነው። እስካሁንም ለሰሜን ኢትዮጵያ፣ ለትግራይ፣ ለአፋርና ለአማራ ክልሎች 650 ሜትሪክ ቶን የመድኃኒትና የመሳሪያዎች ድጋፍ አድርገናል።
የሕክምና መርጃ ቁሳቁሶች፣ የድንገተኛ ሕክምና መሳሪያና መድኃኒት፣ ለወሊድ አገልግሎት የሚውሉ፣ በምግብ እጥረት የተጎዱ ሰዎች የሚጠቀሙባቸውና ተላላፊ ላልሆኑ በሽታዎች የሚያገለግሉ መድኃኒቶች እንደሚገኙባቸው አስተባባሪዋ ጨምረው ገልጸዋል። አሁን ያለው የመድኃኒት አቅርቦት ከፍላጎቱ አንጻር በቂ አለመሆኑ እንደሚገነዘቡም ተናግረዋል።
And as WHO will continue together with other health cluster partners that we have more support provided.
የዓለም የጤና ድርጅት ከሌሎች በጤና ዘርፍ ከሚሰሩ ተቋማት ጋር ለሰሜን ኢትዮጵያ ተጨማሪ ድጋፍ ለማቅረብ እየሰራ ነው። እንዲሁም ሌሎች ተቋማት በጤና ዘርፉ ያለው ፍላጎት እንዲሟላ እንዲሰሩ ጥረት እናደርጋለን።
በሰሜን ኢትዮጵያ ጦርነት ጉዳት ለደረሰባቸው አፋርና አማራ ክልሎች የሚደረገው ድጋፍም እንደሚቀጥል ጨምረው ገልጸዋል። ሰዎች በመድኃኒት እጥረት በሚቸገሩበት በዚህ ሰዓት የዓለም ጤና ድርጅት ያደረገው ድጋፍ ተስፋ ሰጪ መሆኑ የተናገሩት የትግራይ ክልል ጤና ቢሮ ኃላፊ ዶክተር አማኑኤል ኃይለም በክልሉ አሁንም ከፍተኛ የሆነ የመድኃኒትና የሕክምና መሳሪያዎች ጉድለት እንዳለ ጠቁመዋል።
ከጦርነቱ በፊት የነበሩ የጤና ችግሮች አሁንም አሉ ትግራይ ውስጥ። ከዛ በተጨማሪም በሚሊዮኖች የሚቆጠሩ ሰዎች ከቤታቸው ተፈናቅለዋል። ብዙ ወረርሽኞች ትግራይ ውስጥ ተከስተዋል። ስለዚህ የመድኃኒቱን ፍላጎት ስናየው ከጦርነቱ በፊትና አሁን ከፍተኛ ሁኔታ ጨምሯል። አቅርቦቱ ደግሞ እዚህ ገባ የሚባል አልሆን ብሎ በጣም ብዙ ሰዎች ብዙ ዋጋ ከፍለዋል። ብዙ ስቃይ አለ አሁንም በየቦታው። ከሰላም ስምምነቱ በኋላ በእርግጥ ከዛ በፊት ያው እንደምታውቁት ለወራት አንዳችም ነገር ሳያልፍ ጸጥ ያለባቸው ጊዜያት ነበሩ። ከሰላም ስምምነቱ በኋላ ተስፋ ሰጪ የሆኑ ጅማሬዎች ነበሩ። ግን ጥቂት ሳምንታት እንደቀጠለ እንደገና ሙሉ ለሙሉ ነገሮች ተቀዛቅዘው ተመልሰን ወደነበርንበት ከባድ ችግር ተመልሰናል። አሁን ደግሞ በቅርቡ ዓለም የጤና ድርጅት፣ ሌሎች አጋር ድርጅቶችም እንደዚሁም ደግሞ በኢትዮጵያ መንግስት ስር ያለው ኤፕሳ ጅማሬዎቹ ጥሩ ናቸው፣ አበረታች ናቸው።
በሌላ በኩል የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻ ባለፈው ሳምንት ባወጣው ሪፖርት ከጥቅምት መጀመሪያ እስከ የካቲት ባለው ጊዜ ውስጥ በትግራይ ክልል ለ5.2 ሚሊዮን ህዝብ የምግብ ድጋፍ እንደተከፋፈለ ገልጿል። ከሰላም ስምምነቱ በኋላ የሰብአዊ ድጋፍ እየተሻሻለ መምጣቱ ኦቻ በሪፖርቱ ገልጿል። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለም።
የአሜሪካ ድምጽ ራዲዮ ነው የተከታተላችሁት ያላችሁት። ዝግጅታችን ይቀጥላል። በተከታይ ደግሞ ወደ ኬንያ ነው የምናልፈው። የኬንያው ፕሬዝዳንት ዊሊያም ሩቶ በሀገሪቱ ሰሜናዊ ክፍል 5 ሚሊዮን ሰዎችን ባጠቃው ከፍተኛ ድርቅ ምክንያት የብሔራዊ አደጋ አዋጅ እንዲያውጁ የሚደረግባቸው ጫና እያየለ ነው። ዝናብ ለስድስተኛ ተከታታይ ወቅት ባለመጣሉ በቀጠናው ያለውን ረሃብ አደጋ እያባባሰው ሲሆን ኬንያ የሚገኘው ዘጋቢያችን አህመድ ሁሴን ከዋጅር አውራጃ እንደዘገበው ከግማሽ በላይ የሚሆነው ህዝብ ለከፍተኛ የምግብ እጥረት ተጋልጧል። ተከታዩን አይተን እንመለስ። በኬንያ ዋጅር አውራጃ ኪልኪሊ መንደር የሚኖሩ በድርቅ የተጎዱ ሰዎች በተስፋ እርዳታ ይጠባበቃሉ። ሩቂያ አህመድን ጨምሮ በሺዎች የሚቆጠሩ አርብቶ አደሮች በአውራ ጎዳናው ከሚተላለፉ መኪናዎችና እርዳታ ሰጪ ተቋማት እርዳታ ለመጠየቅ በዋና መንገዶች ዳር መጠለያ ዘርግተዋል። ሩቂያ ለልጆቿ ባዶ ሻይ አፍልታ ለመስጠት እየተዘጋጀች ነው።
We have nothing else to cook now.
ከዚህ ጧት በኋላ ሌላ የምናበስለው ምንም ምግብ የለንም።
እዚህ መንገድ ዳር የመጠለያ ይዘረጋ ነው ቢያንስ መንግስታዊ ያልሆነ ተቋም ወይም ደግሞ የሚያልፍ መኪና እርዳታ ቢሰጠን ብለን ነው።
የኬንያ ባለስልጣናት እንደሚሉት ዝናብ ለስድስተኛ ተከታታይ ወቅት ባለመዝነቡ በሚሊየን የሚቆጠሩ የቤት እንስሳትን ሲያጠፋ ከአምስት ሚሊየን በላይ የሚሆኑ ኬንያውያን ደግሞ አስቸኳይ ሰብአዊ እርዳታ ፈላጊ እንዲሆኑ አድርጓቸዋል። በድርቁ ጉዳት ከደረሰባቸው የማህበረሰብ ክፍሎች ግማሽ የሚሆኑት የሚገኙት ደግሞ በኬንያ ሰሜን ምስራቅ የሚገኙት 3 ጋሪሳ፣ ዋጂርና ማንዴራ የተሰኙ አውራጃዎች ነው። የአካባቢው አመራሮች ፕሬዝዳንቱ ድርቁ ብሔራዊ አደጋ መሆኑን እንዲያውጁ እየወተወቱ ቢሆንም እስካሁን ግን ተማጽኗቸው እንዳልተሰማ ይናገራሉ። አባስ ሼክ የዋጂር አውራጃ እንደራሴ ናቸው።
Every time we meet we say declare
በተገናኘን ቁጥር አዋጅ ታወጅ ብለን እንጠይቃለን። ፕሬዝዳንቱም ቃል ገብተውልናል። እስካሁን ግን ፕሬዝዳንቱ ድርቁ ብሔራዊ አደጋ መሆኑን እስካውጁ እየጠበቅን ነው።
የአካባቢው ባለስልጣናት እንደሚሉት ድርቁ ብሔራዊ አደጋ መሆኑን መንግስት ካወጀ ህዝቡ በተስፋ እየተጠባበቀ ያለውን ዓለም አቀፍ እርዳታ ለማግኘት ያስችላል። መሐመድ አዶ የዋጅር ደቡባዊ ክፍልን ወክለው የተመረጡ የፓርላማ አባል ናቸው።
Because it is a disaster. People are unable to find food.
አደጋ ስለሆነ ሰዎች ምግብ ማግኘት አልቻሉም። በደርዘን የሚቆጠሩ ሰዎች በየቀኑ እየሞቱ ነው። ስለዚህ ህዝቡ የውጭ እርዳታ እንዲያገኝ መንግስት የብሔራዊ አደጋ አዋጅ ማወጅ ያለበት አሁን ነው።
የአሜሪካ ድምጽ በጉዳዩ ላይ የመንግስትን ምላሽ ለማወቅ የፕሬዝዳንቱን ዋና አማካሪ ለማግኘት ጥረት ቢያደርግም አልተሳካም። ሆኖም የኬንያ ፕሬዝዳንት ዊሊያም ሩቶ ባለፈው ሳምንት ባደረጉት ንግግር የድርቁ ሁኔታ አሳሳቢ መሆኑን አምነው ለተጎዱ አካባቢዎች የበለጠ እርዳታ ለመላክ ቃል ገብተዋል።
The worsening drought situation requires us to urgently
እየተባባሰ የመጣው የድርቁ ሁኔታ የምንሰጠውን ምላሽ በአስቸኳይ እንድናፋጥን የሚያደርግ ነው። በተለይ ደግሞ በከፍተኛ ሁኔታ ያደረሰ ያለውን ጭንቀትና ስቃይ ለማስቆም።
ሩቶ እንደሚሉት እንደ አውሮፓውያን አቆጣጠር ከ2021 ዓ.ም ጀምሮ መንግስት ድርቁን ለመከላከል ከ250 ሚሊዮን ዶላር በላይ ወጪ አድርጓል። ለድጎማ ከተቀመጠ በጀትም ተጨማሪ ገንዘብ መድቧል።
In the latest supplementary budget we have set aside
በቅርቡ ባደረግነው ተጨማሪ በጀት ተጨማሪ 6 ቢሊዮን ሺሊንግ ከየካቲት እስከ ግንቦት ድረስ ለድርቁ ምላሽ ለመስጠት እንዲውል አድርገናል።
ለመጠለያ ጣቢያዎቹ እርዳታ መምጣት ጀምሯል። የኬንያ ቀይ መስቀል ምግብ ያከፋፈለ ቢሆንም ግን ለጥቂት ቤተሰቦች ብቻ የሚዳረስ መሆኑን የተቋሙ የዋጅር አውራጃ ቢሮ አስተባባሪ የሆኑት አብዲያ ማኛ ይገልጻሉ።
If these communities are not helped anytime soon.
እነዚህ ማህበረሰቦች አሁንኑ እርዳታ ካላገኙ ሁኔታው አስከፊ ነው። የምግብ ፍላጎቱ ትልቅ ቀውስ ውስጥ ነው። ትላንትና እዚህ አካባቢ ያሉትን ጥቂት መጠለያ ጣቢያዎች ጎብኝተን ነበር። አንዳንዶቹ የምግብ እርዳታ ፍለጋ ከሌሎች አካባቢዎች የመጡ ናቸው። ሰዎቹ የሚያዩትን መኪና ሁሉ ተከትለው ይሮጣሉ።
የበንዲ እንዳለ ግን እንደ ሩቂያ አህመድ ያሉ የድርቅ ተጎጆች የምግብ እርዳታ በቅርቡ ይመጣል ከሚል ተስፋ በስተቀር ምንም ይቀራቸው የለም። በተከታይ ዘገባ ወደዚህ ወደ ዩናይትድ ስቴትስ መለስ ስንል ደግሞ የዩናይትድ ስቴትስ የተወካዮች ምክር ቤት የዩናይትድ ስቴትስ እና የቻይናን ፉክክር የሚመለከት አዲስ ልዩ ኮሚቴ ያቋቋመ ሲሆን ልዩ ኮሚቴው ዛሬ ማክሰኞ ለመጀመሪያ ጊዜ የምስክሮችን ቃል ያዳምጣል። የምስክርነት ቃላቸውን ከሚሰጡት መካከል የቀድሞ ፕሬዝዳንት ዶናልድ ትራምፕ፣ የብሔራዊ ጸጥታ አማካሪዎችና ቻይናውያን የሰብአዊ መብት ከበሬታ ተሟጋቾች እንደሚገኙባቸው ተገልጿል። የአሜሪካ ድምጽ የምክር ቤት ዘጋቢ ካትሪን ጂፕሰን ከኮሚቴው አባላት መካከል 3ቱን ስለ መጪው ስራቸው አነጋግራቸዋለች። ቆንጂት ታዬ እንደሚከተለው ታቀርባለች።
የዩናይትድ ስቴትስ እና የቻይና ግንኙነት በዚህ ሳምንት በካፒታል ሂል በስፋት ይፈተሻል። የአሁን ወቅት በቀዝቃዛው ጦርነት ዘመን ከነበረው ከበድ ያለ ትኩረት የሚሻ መሆኑን ያዲሱ የተወካዮች ምክር ቤቱ ኮሚቴ አባላት ለቪኦኤ ገልጸዋል። ሪፐብሊካኑ የኮሚቴው አባል ደስቲ ጆንሰን እንዲህ ይላሉ።
It's a very different environment. I mean, we didn't need to in a targeted way decouple.
ይሄ ከዚያኛው በጣም ይለያል። ኢኮኖሚያችንን ከሶቪየት ህብረት ኢኮኖሚ ጋር በተአለመ መንገድ መነጠል አላስፈለገንም። ምክንያቱም ሶቪየት ህብረት የደቀነችብን ስጋት ውስብስብ አልነበረም። ወታደራዊ ስጋት ነበረ። የቻይና ኮሙኒስት ፓርቲ የሚደቀነው ስጋት ግን አድማሱ ሰፊና ብዙ ጉዳዮችን የሚያካትት ነው።
በሪፐብሊካኑ ኮንግረስማን ማይክ ጋላገር እና በዲሞክራቱ ራዳ ክሪሽና ሙርቲ የሚመራው ኮሚቴ የዩናይትድ ስቴትስ እና የቻይናን ፉክክር ጉዳዮች በሙሉ በነቂስ እንደሚመለከት የምክር ቤት አባላቱ ገልጸዋል። እንደገና ኮንግረስማን ደስቲ ጃንሰን
Number 1 our work should be bipartisan. Number 2 that
አንደኛ ነገር ስራችን የሁለቱም ፓርቲዎች ህብረት ይጠይቃል። ሁለተኛ የቻይና ኮሙኒስት ፓርቲ የሄለኝነት አካሄድ ዋናው ሰለባ የቻይና ህዝብ ነው። የቻይና ህዝብ የዩናይትድ ስቴትስ ጠላት አይደለም።
በቅርቡ አየር ላይ እንዳለ የተመታው የቻይናው የስለላ ፊኛ ወይም ባሉን ጉዳይ የአሜሪካ ህዝብ አደጋ ሊቃጣ ይችላል የሚል ሐሳብ ውስጥ እንዲገባ ያደረገው መሆኑን የኮሚቴው አባላት ይናገራሉ። አንደኛው የአዲሱ ኮሚቴ አባል ሪፐብሊካኑ ዳን ኒውሃውስ ናቸው።
Actually has elevated the formation the reasons for the formation of the committee to
ያ በርግጥም የኮሚቴውን መመስረት ምክንያታዊነት አጠናክሮታል። እኛ እንደ ምክር ቤት ቻይና የምታሳየውን ባህሪ መረዳት እንዳለብን፣ አንዳሽ ነገር ብትቃጣ ምን ማድረግ እንዳለብን ማወቅ አለብን። የዚያን አስፈላጊነት እንድናስብበት አድርጓል። ነገሩን በበለጠ ብልሃት መያዝ አለብን። በዓለም ዙሪያ ከቻይና ጋር በተያያዘ እየሆነ ያለውን አይናችንን በደንብ ገልጠን ማየት አለብን።
ዛሬ ማታ የሚከፈተው የመጀመሪያው የአዲሱ ኮሚቴ የምስክር ሰሚ ስብሰባ የሚያተኩረው በደህንነት ጉዳይ ላይ ነው። የቀድሞው ፕሬዚደንት ዶናልድ ትራምፕ የብሔራዊ ጸጥታ አማካሪዎችን የምስክርነት ቃል ያደምጣል። የሁለቱን ሀገሮች ኢኮኖሚያዊ ግንኙነቶችም ይመረምራል። ዲሞክራቱ የኮሚቴው አባል አንድሬ ካርሰን እንዲህ ሲሉ ያስረዳሉ።
We have to explore the production of semiconductors and how our allies are now working with us to thwart China's expansion efforts
and የኤሌክትሮኒክ መሳሪያዎች ኤሌክትሪክ ኃይል ማስተላለፊያ ሴሚኮንዳክተር ምርትን ጉዳይ መፈተሽ አለብን። ከዚህም በተጨማሪ በአሁን ወቅት አጋሮቻችን የቻይናን ተስፋፊነት ለመግታት እየወሰዱት ያሉት እርምጃን ማጤን ይኖርብናል። በዚህ ሂደት መሃል የራሳችን ያቀረበው ሰንሰለት ችግር ውስጥ እንዳይወድቅ ምን ማድረግ እንደምንችል ማሰብ አለብን። ቻይና ሌሎችንም ነገሮች የሞከረች ነው። በተለያዩ የዩናይትድ ስቴትስ ክፍለ ግዛቶች ውስጥ ባሉ የንግድ ኩባንያዎች በኩል መዋለ ንዋይ በማስገባት ላይ ናቸው። ኢንዱስትሪዎች ባሉባቸው ኢንዲያናን በመሰሉ የማዕከላዊ ምዕራብ ዩናይትድ ስቴትስ ክፍለ ግዛቶችና በሌሎችም አካባቢዎች ይህንን እያደረጉ ነው።
በግብርናው ዘርፍ ሁለቱ ሀገሮች የሚያደርጉት ፉክክር ሌላው አዲሱ ምክር ቤታዊ ኮሚቴ የሚመረምረው ጉዳይ ነው። ይህ ከፍተኛ ግምት የሚሰጠው ስጋት መሆኑን ሪፐብሊካኑ የምክር ቤት አባል ዳን ኒውሃውስ ሲያስረዱ እንዲህ ብለዋል።
These trends are concerning that potentially
ይህ አካሄድ የምግብ ምርት አቅርቦት ሰንሰለታችን ላይ አደጋ ሊደቅንና ከቁጥጥራችን ውጭ ሊሆን ይችላል። ይህም በጣም አሳሳቢ ጉዳይ ነው። የምግብ ዋስትናችን የደህንነታችን ዋናው አካል ነው። ሲቀጥልም የብሔራዊ ጸጥታችንን የሚመለከት ጉዳይ ነው።
ታዲያ ኮሚቴው የፍትሐዊነት ሚዛኑን በጠበቀ መንገድ ስራውን ማከናወን እንዳለበት የኮሚቴው አባላት ይናገራሉ። ዲሞክራቱ አንድሬ ካርሰን በድጋሚ
የብሔራዊ
ጸጥታ ቁመናችንን ማጠናከር አለብን። ያን የምናደርገው የውጭ ሰው ጠልነትን፣ ጸረ እስያዊ ስሜትን በማያራግብ መንገድ መሆን እንዳለበት እናውቃለን።
ምክር ቤታዊ ኮሚቴው ወሳኝ በሆኑ መሰረተ ልማቶች ላይ ሊኖር የሚችለውን ስጋት ለመመርመር ከዋሽንግተን ወጣ ብሎም የምስክርነት ቃል ሰሚ ስብሰባዎችን ለማካሄድ ሀሳብ እንዳለው አስታውቋል።
እያዳመጣችሁት ያላችሁት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የማክሰኞ ምሽት ዝግጅታችንን ነው። የመጀመሪያውን አጋማሽ ዝግጅታችንን አጠናቀናል። ወደ ሁለተኛው አጋማሽ ነው የምናልፈው። የሁለተኛው አጋማሽ የመጀመሪያ ቅንብራችን የሚሆነው ሳምንታዊ የጤና መሰናዷችን ነው። يا የዛሬ የጤና መሰናዷችን በዓለም ደረጃ እጅግ ከፍተኛ ቁጥር ያለው ሕዝብ የሚያጠቃውና በየዓመቱም ብዙ ሺህ ሰው ለህልፈት የሚዳርገው የፕሮስቴት እጢ ካንሰር በኢትዮጵያ ያለውን ገጽታ ይመለከታል። የህሙማን ምንነት ጨምሮ ህሙማንና ቤተሰቦቻቸው ማወቅ ያለባቸውን ቁም ነገሮችንም ያነሳል። ሙያዊ ማብራሪያቸውን የሚሰጡን የኩላሊት፣ የፊኛ፣ የሽንት ቧንቧና የወንዶች ስነ ተዋልዶ ጤና ባለሙያና የኢትዮጵያ ዩሮሎጂ ሕክምና ማህበር ፕሬዚዳንት ዶክተር በእደ ለማ ናቸው። አሉላ ከበደን ያነጋገራቸው።
ዶክተር በእደ ለማ፣ በቅድሚያ ለጊዜው አመሰግናለሁ።
እሺ፣ እኔም አመሰግናለሁ አሉላ ስለጋበዝከኝ።
በእንግሊዝኛው አጠራር ፕሮስቴት የሚባለውን እጢ የሚያጠቃ የካንሰር በሽታ ይበልጡን በእንግሊዝኛ አጠራር ነው በሰፊው በልማድም የሚታወቀውና የሚመጥነው የአማርኛ ስያሜ ስለመኖሩ እርግጠኛ አይደለሁም። ለመሆኑ ይህ በሽታ በራሱ ምንድን ነው? ከአጠራሩ አንስቶ የበሽታውን ምንነት በማስታወስ ብንጀምር።
ፕሮስቴት በአማርኛ ቃል የለውም እና እኔም በስራ ላይ ይቸገራል። የእሱ ሞዴል ስላለኝ ህመምተኞች ያጠገብ ይሄ ነው ብዬ አሳያለሁ። ምን ያህል እንደሚረዱኝም ባላቅ፣ ግን ፕሮስቴት የሚለው ቃል ስም መፈለግ እንችላለን ብዬ አስባለሁ። ፕሮስቴት እንደ እጢ ነው አክቹዋሊ አሰራሩ። በሰውነታችን ውስጥ ከፊኛ ወደ ሽንት መውረጃችን የሚሄደው ወንዶች ላይ ነው የምናወራው። በሁለቱ መካከል ነው የሚገኘው እና በተለይ የሽንት መውረጃውን ከቦ ነው የሚይዘው እና ህመሙ ሲመጣ ከሽንት ጋር የተያያዘው ስሜት በጣም ይጨምራል። አንዳንድ ጊዜ በተለይ ዝም ብሎ የሚያብጥ የፕሮስቴት በሽታ አለ ለምሳሌ፣ እንደ ካንሰር አይደለም ግን ያብጣል። በጣም እያደገ ይጨምራል። በእድሜ ያድጋል የታወቀ ነው። ከሆርሞናችን ጋራ የተያያዘም ስለሆነ ማለት ነው። ከወንድ ሆርሞን ጋራ
የሰውነት ቅመሞች
እነዚህ የሰውነት ቅመሞች በተለይ ቴስቶስትሮን የሚባለው እሱ ያሳድገዋል። እና ይሄኛው ዝም ብሎ የሚያድገው ወደ ካንሰር ሳይለወጥ የሚያድገው ገራም የሚል ስም ለመስጠት ሞክረናል። እና ገራም ፕሮስቴቲቲ ፕሮስቴቱ ደግሞ በዚህ በፊኛ እና በሽንት መውረጃ ቱቦ ላይ ስላለ ስም መቼስ እንግዲህ የአማርኛ አዋቂዎች እና
የቴክኒክ
ሁለቱም ቢያገኙልን ጥሩ ነው። ለጊዜው እኔ ምን በሚለው መሰየም የፈለግኩት የፊኛ ጉጥ ልክ እንደ ጉጥ ናቸው። በተለይ እድሜያቸው 30 ባልሞላ ሰዎች ላይ ከአውራ ጣታችን ጫፍ ነው የምታንስ ነገር ነች። በዳሰሳም ለማግኘት እንቸገራለን እና በተለይ ከሰላሳ ዓመት በኋላ እያደገች ትሄዳለች እና እንደዛ ብለን ነው ብዙ ጊዜ ለመግለጽ እንግዲህ የምንሞክረው። ካስማማን በዚሁ እንቀጥላለን።
ለካንሰር የሚጋለጡ ሰዎች ምዝገባ በሌሎች በርካታ ሀገሮች እንዳለው አይነት ባይኖርም የቱን ያህል ይታያል? ለዚህ የሰውነት እጢ ካንሰር የመጋለጥ አዝማሚያ ምን ያህል ተደጋግሞ የሚታይ ችግር ይሆን?
ይሄ የካንሰር ምዝገባ የሚባል በሽታውን እየተከታተሉ መመዝገብ ሲመጣ ደግሞ አስፈላጊውን ሕክምና ለማድረግ በሚረዳ መልኩ ማለት ነው የተደራጀ አይነት አሰራር በስፋት የለም። በቅርብ ጊዜ ውስጥ ግን በሀገር አቀፍ ደረጃ ጠቅላላ ካንሰሮችን የሚከታተል አቅጣጫ የሚሰጥ ከመከላከል ጀምሮ ትምህርት ከመስጠት ጀምሮ ቅድመ ሕክምና ከማድረግ ጀምሮ የሚሰጡ በቅርብ የተቋቋመ እንግዲህ እንደ ግብረ ኃይል ሆኖ የሚሰራ አካል አለና በየጊዜው እነሱም የተለያዩ ሪፖርቶች ያወጣሉ። ያ መንግስት ጥሩ ጅማሬ ሆኖ እናየዋለን። ከሱ ጋራ በተዛማጅ አዲስ አበባን ክልል ብቻ በተመለከተ ደግሞ ሙሉም ባይሆን በጤና ተቋማት ላይ የሚታዩትን የካንሰር በሽታዎችን መመዝገብና እንደዚሁ ጥናት ከማድረግም አንጻር ሪፖርት ከማድረግም አንጻር የተቋቋመ ደግሞ እንዳንድ ፕሮግራም የሚታይ ወይም ጥሩ ጅማሬ ነው። እያደገ መሄድ በሀገር አቀፍ ደረጃ ሊደርስ ይችላል ብለን ነው ተስፋ የምናደርገው። እንደዚህ አይነት ነገሮች አሉና እንግዲህ አሁን ያሉን መረጃዎች ይህንና ይህንን ከመሰለና ደግሞ አንዳንድ ሐኪሞች በተለያየ ቦታ ላይ በጥናት ከሚጽፏቸው ጽሁፎች እንግዲህ ተነስተን ነው እዚህን ነገሮች ምን ያህል በሀገራችን ደረጃ አሉ የሚለውን ግምታዊ ነገር መስጠት የምንችለው። ምንም ቢሆን በአጠቃላይ እይታ ይሄ በአንድ ተቋም ውስጥ ህመምተኛው መጥቶ ራሱ ሪፖርት አድርጎ የህመሙን አይነት ተናግሮ ምርመራ ተደርጎ የሚገኝ ነገር በሀገር ደረጃ ይሄን ይመስላል ብሎ ለማለት ብዙ አያስደፍርም። ግን ከምንም ይሻላል ብለን እንግዲህ እንወስደዋለን።
ለዚህ ህመም የተጋለጡ ህሙማንን የማየት እድላችሁ ያን ያህል የጎላ ነው? ሰሞኑ ሌሎች የሙያ አጋሮች በየዕለቱ ህሙማንም በምትረዱበት ወቅት
ዋው ማለት በአጠቃላይ በተለይ አሁን የኛ እንደኛን ፕሮፌሽን ብንወስደው ዩሮሎጂ ከኩላሊት ጋር ከጥንት ቧንቧ ከፊኛ እና ከወንዶች ስነ ተዋልዶ ጋር በተያያዘ ህሙማን ሲቸገሩ ወይም ደግሞ ሌሎች ሐኪሞች ወደኛ ነው የሚልኳቸው። ስለዚህ እኛ በመጠኑም ቢሆን የዚህን ህመም ስርጭት ግምታዊ መረጃ መስጠት ያስችለናል። በምንሰራበት ተቋም ውስጥ ያለው የህክምና መረጃ እንደ አንድ ጥሩ ለሪፖርት የሚበቃ ዘዴ ሆኖ ሊወሰድ ይችላል እና እናያለን፣ በትክክል እናያለን። ፕሮስቴት በካንሰር ደረጃ እናያለን፣ ሌሎችም ካንሰሮችን እናያለን እና የሚታዩ ናቸው። አሁንም እንግዲህ በብዛት እናያለን፣ በጥቂት እናያለን፣ ይህን ያህል እናያለን ማለቱ ነው ሪፖርት ጋር የሚያስቸግረው እንጂ እናያለን።
አሳሳቢ ነው ማለት ይቻላል። አሁን በዩናይትድ ስቴትስ እጅግ በተጋነነ ደረጃ ቁጥሩ በጣም ከፍተኛ ከመሆኑ የተነሳ አሁን ለያዝነው የአውሮፓውያኑ 2023 ያለው ግምት እስከ 300 ሺህ የሚደርሱ ሰዎች ሊጋለጡ እንደሚችሉ ነው። ብዙም መፍትሄ በሌለበት ጊዜም ጭምር ቁጥሮቹ በጣም ከፍ ያሉ መሆናቸው ይታያል እና አሳሳቢ ከሚባለው ውስጥ የሚመደብ ነው ወይስ እንደው ይበልጥ ተደጋግሞ የሚታየው ኢትዮጵያ ውስጥ የሌሎች ካንሰር አይነቶች ነው? አሁንም በእናንተ የሙያ ልምድ በስራችሁ በሚገጥማችሁ
ምን አይነት ነገር አለ? ያንን ስናይ አሁን ኢትዮጵያ ውስጥ WHO ያወጣው አንድ መረጃ በ2020 ላይ የሚያሳየውን እሱን ምናልባት መናገር ጥሩ ሀሳብ ሊሰጥ ይችላል ብዬ አስባለሁ። እንግዲህ ወንዶችን ብቻ ልውሰድ አሁን ለጊዜውና፣ ወንዶች የትልቁ አንጀት ካንሰር በ2020 እንግዲህ የታየ ነው 11%። ወደውም ደግሞ ከተገኙት ውስጥ ወደ 3000 በላይ የሚሆኑ የአንጀት ካንሰር ይልና፣ በሁለተኛ ደረጃ ደግሞ 10.2% ብሎ ሪፖርት ያደረገው ፕሮስቴትን ነው። ቁጥሩ ደግሞ በ2720 ነው። ከዛ በኋላ እንግዲህ የተለያዩ የደም ካንሰሮች ይልና የጉበት ካንሰርን ወደ 5.2% ያደርገዋል። እነዚህ እንግዲህ ተለይተው የሚታዩ ብዙ ክትትል የሚደረግባቸው ናቸው ለማለት ነው እንጂ አብዛኛው ወደ 54%ቱ እዚህ አሁን የተቆስቋቸው ቁጥር ውስጥ ከተጨመረው ውጪ ማለት ነው ሌሎች የተለያዩ አይነት ካንሰር ነገሮች ናቸው። የጥንት ሊሆን ይችላል፣ የጡንቻ ሊሆን ይችላል፣ የተለያዩ አይነት የሰውነት ክፍሎች ውስጥ የሚታዩ ካንሰሮች ናቸው። እና 2720 ማለት ምንድነው? ሁልጊዜ የምናስበው ፕሮስቴት ካንሰር ለመያዝ እድሜው የደረሰ ኢትዮጵያ ውስጥ ስንት ነው? በቁጥር ደረጃ ስንት ነው ብለን ነው ከዛ ጋራ ነው የምናያይዘው። እና ከዚህ በፊት ይህንን ነገር ለመደመር እንደሞከርኩት አሁንም WHO ከሰጠው ሪፖርት ላይ ወርልድ ባንክም አንድ ቦታ ላይ ሰጥቶታል ይህንን ሪፖርት፣ እዛ ላይ ከ55 ዓመት እድሜያቸው በላይ የሆነ ወንዶች ከአራት ምናልባት እስከ 5 ሚሊዮን ይደርሳሉ ማለት ነው። በእርግጥ ሌላው ነገር ደግሞ እድሜ እየጨመረ ሲሄድ በእድሜ ግሩፑ የሚታየው የካንሰር መጠን እሱ ሁሉ ሲታይ አንድ የሚሰጠው ግምት አለ። እውነቱን ለመናገር እንደው አንዳንድ ጊዜ አቅም የሚያሳጣን ነገር እንዳልኩ ይሄ የተመዘገበ በእድሜ ደረጃ የተመዘገበ በቂ ምርመራ ተደርጎለት የተመዘገበ በሁሉም ቦታ ላይ ደግሞ ሁሉንም ቦታ መድረስ የቻለ የምዝገባ ዘዴ ሲኖር በልበ ሙሉነት መናገር የሚቻለው እውነቱን ለመናገር ያን ጊዜ ነው። ግን እነዚህ ቁጥሮችም ቢሆኑ ለአሁኑ ጥሩ መነሻና ጅማሮ ናቸው ብዬ አስባለሁ።
ዶክተር በደ ለማ የኢትዮጵያ ዩሮሎጂክ ሶሳይቲ ፕሬዚዳንት፣ ለአሁኑ ለጊዜው አመሰግናለሁ። እግዜር ይስጥልኝ።
እሺ፣ አመሰግናለሁ።
አሉላና እንግዳውን እናመሰግናለን። ተከታዩ ቅንብር ደግሞ የተለያዩ አትክልቶችን በማልማት መተዳደሪያቸውን ያደረጉ ወጣቶችን ህይወት የሚያስቃኝ ነው። በአዲስ አበባ የተለያዩ አካባቢዎች በማህበር ተደራጅተው በአበባ ልማት ስራ ላይ የተሰማሩ ወጣቶች እየተበራከቱ ነው። በዚህ ዘርፍ ላይ የተሰማሩ ወጣቶች የሚገኙባቸው የከተማዋ አካባቢ በአንዱ ቅኝት በማድረግ ኬኔዲ አባተ ተከታዩን ዘገባ ልኳል።
ወጣት ጌታ ቸራጥራው በአዲስ አበባ ከተማ በተለያዩ ማህበራት ተደራጅተው በአትክልት ስራ ላይ ከተሰማሩ ወጣቶች አንዱ ነው። በተለምዶ ሰሚት በመባል በሚታወቀው አካባቢ ለቤት ለግቢና ለአካባቢ ውበት እንዲሁም ለጥላ ለመድኃኒት ለመዋቢያና የአየር ሚዛንን ለመጠበቅ የሚሆኑ የተለያዩ አትክልቶችንና የአበባ ዝርያዎችን እያለማ እየተንከባከበና እየሸጠ ነው ያገኘ ነው።
እኔ ስራውን የጀመርኩት 2010 ላይ ነው። ያው በማህበር ተደራጅተን ነው። እኛም እዚህ እናመርተውም አለ እናመጣቸውም አትክልቶች አሉ። አንዳንድ ከደብረ ዘይት እናመጣለን፣ ከዚህም እናመርታለን። በእኔ ማህበር 5 ማህበሮች ነን። አምስታችንም በዚህ ስራ ነው የምንተዳደረው። ስራው አድካሚ ቢሆንም ግን ደግሞ በጣም ብዙ ነገሮችን እያየህበት ትማራለህ። አንደኛ አትክልት ማለት በቃ የሰው ልጅ ማለት ነው ለኔ ማለት ነው። ምክንያቱም ኮትኩተኸው አፈር አድርገህለት ውሃ ጠጥተኸው ነው የሚያድገው። ልክ እንደ ሰው ልጅ ስለሆነ ስራው ለኔ በጣም አሪፍ ነው።
ከአምስት ዓመታት በፊት ከአራት ጓደኞቹ ጋር ለአምስት ሆነው ስራውን በ30,000 ብር ካፒታል እንደጀመሩት ያጫወተን ወጣት ጌታቸር አሁን ስላሉበት የካፒታል መጠንና ስለ ቀጣይ እቅዱም ያብራራል።
እኛ አሁን ያለንበትን የገንዘቡን መጠን ያው አትክልቱ ስለሆነ እሱ ነው በቃ እኛ በገንም በሳምንትም በምንሰራት ነው እንጂ ያለንን እንትን ይሄን ያህል ነው ብለን ልንገልጸው አንችልም። እኔ ለወደፊት ቅዴ ማለት ይሄ አትክልት እየሰራውኝ በመንግስት ዙሪያ ለኛ አድል ተሰጥቶን ደግሞ እየተንከባከብን ሰፊ ቦታዎችን እያለማን ብንሰራ ደስ ይለናል።
ለአይን በሚማርከው በዚህ የተዋበ ስፍራ በማህበር ተደራጅተው በአበባና አትክልት ልማትና ሽያጭ ዘርፍ የተሰማሩ ሌሎች በርካታ ወጣቶችም ይገኛሉ። ፍጹም አሰፋ ከነዚህ መካከል አንዱ ነው።
እኛ አሁን 10 ነን ወጣቶች ነን። አማራጮችን መፈለግ ጀመርን። በቅርበትም የምናውቃቸው ስለነበሩ ይሄንን ስራ የሚሰሩ ምክር አግኝተን መንግስትን ቦታ ጠይቀን ተደራጅተን ወደ ስራ ልንገባ ችለናል። ስራውን የጀመርነው በዚህ 2 ወር ጊዜ ውስጥ ነው። ጥሩ ነው። እንደ መጀመራችን ጥሩ ተቀባይነት እያገኘን ነው። ሰውም አሁን ከናቹራል እንትኖች ጋር ያለው ግንኙነት ጥሩ ነው። ለፕላንትም ያለው ፍላጎት እየጨመረ ያለበት ሁኔታ ነው ያለው። ጥሩ እየሰራን ነው። እንግዲህ ብዙ አሉ የፕላንት ዝርያዎች ተቆጥሮ የሚያልቁ አሉ። ገና ብዙ ይቀራል። እነሱን እያሟላን ነው። ከስተመራችን ሁሉም ነው እንግዲህ ከግለሰቦች ጀምሮ ግለሰቦች ለቤታቸው ይወስዳሉ። ባንኮች፣ ተቋማት፣ ድርጅቶች ለድርጅታቸው ለቢሮ ማስዋቢያ፣ ለጋርደኖች፣ መንገድ አካፋዮች ለመንገዳቸው ከመንግስት ጀምሮ እነሱን እናገለግላለን።
አበባና ሌሎች አትክልቶችን የሚሸምቱ ደንበኞቻቸው ቁጥር በየጊዜው እየጨመረ መምጣቱን አስተያየታቸውን የሰጡን አቅራቢዎች አጫውተውናል። የተለያዩ አበባዎችን በመግዛት ላይ ያሉ ያገኘናቸው ወይዘሮ ኤልሳቤት ታፈሰ ደግሞ በዚህ ስፍራ ቋሚ ደንበኛ እንደሆኑ ይገልጻሉ።
እኔ አበባ በአጠቃላይ እወዳለሁ። በየጊዜው ያው ሲበላሹ የመጣው ቀይራለሁ፣ ያለውን እንከባከባለሁ። በጣም እወዳለሁ። የቤት ውስጥ ነው ዛሬ ልገዛ የመጣሁት። ቤት ውስጥ በፖት የሚተከልና ገበያው በጣም እየጨመረ ነው የሄደ ያለው። እንግዲህ እነሱም ከትንሽ ጀምሮ ሲያሳድጉት ጊዜ ይፈጃል መስለኛል። ያ ጊዜ ነው በብር የሚቀይሩት። 6 ወርም አመትም 3 አመትም በላይ አንድ አበባ ተንከባክበው ነው እንደ ልጅ አሳድገው። ስለዚህ በየጊዜው ወቅቱም ሲጨምር ይጨምራሉ። መኖሩ በራሱ ዋና ትልቁ ነገር መገኘቱ የምርጫህን አግኝተ መግዛት ነው ደስ የሚያሰኝ። በየጊዜው መግዛት ባንችልም አቅም ስናገኝ እየመጣን ትንሽ ትንሽ እየገዛን ቤታችን እናሳምራለን።
የአበባ አትክልቶች የሚሸጡባቸው ስፍራዎች በአዲስ አበባ እየተስፋፉ መሆናቸውንም የሚገልጹት ወይዘሮ ኤልሳቤት ለዚህም ምክንያት ነው ያሉትን ተናግረዋል።
አሁን በየቦታው እንደ ልብ ይገኛል። ያው ንቃተ ህሊናችን እየጨመረ እያደገ ሲመጣ ፍላጎታችንም ይጨምራል። እውቀታችን በጨመረ ልክ ማለት ነው። ለዚህ የምናየው ነገር ሌላ ቦታ እየሳበን እኛም የራሳችንን ቤት በዛው ልክ የማሳመሩ ፍላጎት ያድርብናል። በዛ ልክ የሰፋ ይመስለኛል የሰው ፍላጎት። በተለይ በዚህ 2-3 አመት ውስጥ በጣም ብዙ ሸማችም አለ። እንትኑም ደግሞ እንደዚህ እንደምታየው ነው ለምልሞታ ያለ ስለሚሸጥ አለ። የሰው ቤት ስንገባ አሁን ቤት ውስጥ አበባ የሌለው ሰው የለም በጥቂት እንጂ። ስለዚህ ያም ቀላል አይደለም። ትልቅ አስተዋጽኦ አላቸው። ደስ ይላል።
በምንሰራው ስራ ራሳችንና መንግስትን ከመጥቀም ባለፈ አረንጓዴ አሻራን በማሳረፍ የምንጫወተው ሚናም ሀሴትን ያጎናጽፈናል የሚሉት በአበባ ስራ ላይ የተሰማሩት አስተያየት ሰጪዎቻችን እንደኛ ላሉ ወጣቶች መልእክት አለን ብለዋል።
እንደ ወጣትነት ያው ምናልባት በአሁን ባለንበት ሰዓት ላይ ስራው ምናልባት ዝቅ ብሎ መስሎ ለሚታየን ይኖራልና ወጣቶች ሆነን ግን ደግሞ ስራ ላይ ወጣት ስለሆንክኝ ዝቅ ብለ መስራት መቻል ነው እንጂ የወደፊቱን የሚያቀናለ። አሁን ላይ ዝቅ ብለ ስለሰራ መውደቅ የሚያጋጥም ነገር የለም። እና ስራው ደግሞ ለወጣት እንደውም ለኔ ምቹ ነው። ከሌላ ስራ ይልቅ ይሄን ብሰራ ብዙ ነገሮችን እየተማርኩበት ነው የሚሄደውና ለኔ በጣም አሪፍ ነው። አትክልት በትንሽዬ እንትንም ቢዝነስ መጀመር የሚችለው ነው። ስለዚህ ተበረታተው ቢሰሩ አሪፍ ነው ብዬ አስባለሁ። እኔ
ማስተላልፈው መልእክት እንግዲህ ወጣቶች ተምረው ትምህርታቸውን ጨርሰው ግዴታ ወደ ቅጥር ብቻ አይደለም መግባት የሚኖርባቸው፣ የተለያዩ መንገዶች አሉ። በቡድንም በግልም በመሆን የራሳቸውን ስራ ይጀምሩ፣ ስራ ፈጠራውንም ቢለማመዱ ብዬ ነው።
እነዚህ በማህበር የተደራጁ ወጣቶች አበባን ጨምሮ ለልዩ ልዩ አገልግሎቶች የሚውሉ አትክልቶችን ለህብረተሰቡ ያቀርቡ በሚያገኙት ገቢ ራሳቸውንና ቤተሰባቸውን ከመጥቀም ባለፈ አካባቢውንም የተዋበ ገጽታ አልብሰዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የተከበራችሁ አድማጮች እንዲሁም ተመልካቾቻችን ለምሽቱ ያዝናቸውን ዝግጅቶች በዚሁ አጠናቀቅን። በቅንብር አብራኝ ከቆየችው ብርሃን ኃይሉ እንዲሁም ዋና አዘጋጅ ጽዮን ግርማ እንዲሁም ፕሮግራሙን ካሰናዱ መላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነበርኩ። ነገ በሌሎች ፕሮግራሞች እንጠብቃችኋለን። ሰላም፣ ደህና ደሩ። Thank you.